ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ሰኞ ታህሳስ 10 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ታህሳስ 10 ቀን 1112 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
አርማጭቻችን ዝግጅታችንን የዕለቱን ዜና በማስቀደም እንጀምራለን። ከዚያም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። ሁሉም የድርሻውን በጋራ ቢወጣ በሚል ርዕስ የቀረበ ነው። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በሚያዝያ ወር 2004 ዓመተ ምህረት ለቢል ጌትስ ጽፎት የነበረውን ግልጽ ደብዳቤ በማስከተል አሰምተን በመጨረሻም ለምን ይዋሻል እስከመቼስ ይዋሻል በሚል በኢህአፓ በተከታታይ ወጥቶ ከነበረው ጽሑፍ ክፍል 7ን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
የኦዴድ ካድሮች ለመስጠር የፈለጉት ጫና ሊሳካላቸው ባለመቻሉ አሁንም ታዳጊ ተማሪዎችን እያንገላቱ መሆኑ ታውቋል። ይህን እንግልት በተለያዩ ትምህርት ቤቶች የቀጠለ ሲሆን ተማሪዎቹ ወደ ክፍል ከመግባታቸው በፊት ትምህርት ቤቱ በር ላይ በኦዴድ ጽንፈኛ ኃይሎች እየተፈተሹ መሆኑ ተሰምቷል። ይህ እጅግ አሳፋሪ ድርጊት ነው የሚሉት በርካታ ምንጮች በግድ ኢትዮጵያን የሚያጥላለውንና የፖለቲካ ኢላማን ያነገበ ሌላው አጥቋኝ አድርጎ የሚያሳየውን የኦነግ መዝሙርና ባንዲራ በሌሎች ኢትዮጵያውያን ላይ ለመጫን የሚደረገው ክፋት እጅግ አደገኛ ከመሆኑም በላይ በቀጣዩ ትውልድ ውስጥ ሀገርን ከማነጽ ይልቅ ሀገርን ለመከፋፈል የተሰራ አጀንዳ ነው በሚል በበርካታ የአዲስ አበባ ነዋሪዎች ላይ ውግዘት ተደርጎበታል። በአጠቃላይ አሁን ላይ በአዲስ አበባ ትምህርት ቤቶች ደጃፍ ላይ መትረጊስ የደቀኑ የአድማ መበተኛ መሳሪያዎች የታጠቁ ፖሊሶች 24 ሰዓት መቀመጥ ጀምረዋል። በተጨማሪም በአዲስ አበባ በሚገኙ ትምህርት ቤት ግቢ ውስጥ መሳሪያ የታጠቁ ኃይሎች በቡድን ሲዘዋወሩ ይስተዋላል። ሲቪል የለበሱ የአገዛዙ ደህንነቶች ለታዳጊ ተማሪዎች ተመድበው ክትትል እያደረጉባቸው መሆኑን ወላጆቹን በሐዘን ዳርጓል። በዚህ ምክንያት ተማሪዎቹ ተረጋግተው እንዳይማሩ ሆነዋል። ዚጋ በተያያዘ የአዲስ ከተማ እና በየካቲት አካባቢ ባሉት ቤቶች ትምህርት ቤቶች በርካታ ተማሪዎች መስተሳሰራቸውን የተማሪ ወላጆች ተናግረዋል። አብዛኞቹ ተማሪዎች በስር ላይ የሚገኙት በአዲስ ከተማ ክፍለ ከተማ የሚገኙ በአራተኛ ፖሊስ ጣቢያ ነው ተብሏል። በጊዜ ቀጠሮ ላይ ያሉ ተማሪዎች የሚቀርቡት አዲስ ሚካኤል ፊት ለፊት ባለ ፍርድ ቤት ሲሆን መደበኛ ክስ የሚመሰረትባቸው ከሆነ ደግሞ አማኔል አካባቢ ባለው ፍርድ ቤት መሆኑን ለወላጆች ይፋ መደረግ ስላለበት በዜናችን አካተነዋል። ወደ አራተኛ ፖሊስ ጣቢያ ልጆቻቸውን ለመጠየቅ ታህሳስ 8 2015 ጠዋት ላይ መሄዳቸውን የገለጹት ወላጆች ቂርቆስ ክፍለ ከተማ ለውይይት እንፈልጋቸዋለን በሚል በእስር ላይ የነበሩ ተማሪዎች እንደተወሰዱ ተነግረዋል። 50 ያላነሱ ተማሪዎች እንዲሁም ከኦሮሞ ባንዲራ ጋር በተያያዘ በርካታ የአዲስ አበባ ወጣቶች በአራተኛ ፖሊስ ጣቢያ በእስር ላይ እንዳሉ ተረጋግጧል። ይህ በእንዲህ እንዳለ በአዲስ አበባ ተማሪዎች ላይ አሁንም የደባና የመብት ረገጣ የተፈጸመባቸው መሆኑንና ወላጆቹ ለከፋ ሀዘን መዳረጋቸውን ተጠቁመዋል። በአገዛዙ የተላከ አፋኝ ቡድን በአማራ የተለያዩ አካባቢዎች መሰማራት ተረጋገጠ። አዲስ አበባው አፋኝ ኃይል አድማሱን በማስፋት ክፍለ ሀገር ደርሷል። በዚህም ከሰሞኑ ጀምሮ የተሰማራው አፋኝ ቡድን አዲስ አበባ ከተሰማራው ኃይል ጋር ተናቦ እንደሚሰራ የውስጥ አዋቂ ምንጮች ገልጸዋል። በአማራ የተሰማራው የአገዛዙ አፋኝ ኃይል ሲቪል የለበሰና የአካባቢውን የጸጥታ ኃይል አባላትን ዩኒፎርም ያደረገ መሆኑ ተረጋግጦ በርካታ የዚህ አካባቢ ነዋሪዎች ይህንን ሰላይ ኃይል በግልጽ አውቆ ማውገዝ እንደሚገባቸው ተጠቁመዋል። ይህ ደግሞ ልዩ ኃይሉን ከህዝብ ለመነጠል የተሰራ ፖለቲካ ሴራ መሆኑ ታውቋል። ከዚህ በተጨማሪም ቡድኑ በየከተሞች የተሰማራበት ዓላማ ለህዝብ የሚጮሁ ግለሰቦችና የሚዲያ አካላትን መርጦ ለማፈን መሆኑ ተገልጿል። ባህር ዳር ብቻ ሲቪል የለበሱና የአካባቢውን ልዩ ኃይል ልብስ ያጠለቁ በድምሩ ከ2000 በላይ አፋኝ ኃይል መሰማራቱን የተገለጸ ሲሆን ህዝባችን ጥንቃቄ እንዲያደርግና አፋኝ ኃይሉን ባንክሮ እንዲከታተል ተጠቁሟል። ይህ በእንዲህ እንዳለ አማራ አካባቢ የገባው አፋኝ ቡድን በትላንትናው ዕለት በአማራ ተማሪዎች ማህበር አመራሮች ላይ አፈና መፈጸሙ የሚታወስ ነው። በጎንደር አዘዞ በመጠለያ ጣቢያ ያሉ ተፈናቃዮች በምግብና በህክምና አጥረት እየሞቱ መሆኑ ታወቀ። በጎንደር አዘዞ በመጠለያ ካምፕ የሚገኙ በምግብና በህክምና አጥረት ምክንያት ህይወታቸውን እያጡ መሆኑ ተገልጿል። ከኢትዮጵያ የተለያዩ አካባቢዎች በጦርነት ምክንያት ተፈናቅለው በጎንደር አዘዞ ክፍለ ከተማ ቀበሮ ሜዳ መጠለያ ከሚገኙ ከ2850 በላይ ተፈናቃዮች መካከል 8 ሰዎች በምግብና በህክምና አጥረት መሞታቸውን የተፈናቃዮች አስተባባሪ ተናግረዋል። ከሟቾቹ መካከል 3 ህጻናት ሲሆኑ ቀሪ 5 ደግሞ አዋቂዎች ናቸው ተብሏል። ተፈናቃዮቹ በጦርነትና በሌሎች ተፈጥሯዊ ችግሮች ከትግራይ ከመተከል፣ ከወለጋ፣ ከሱዳን ድንበር አካባቢ ወደ መጠለያ ጣቢያው የተሰበሰቡ መሆናቸውን ተገልጿል። ተፈናቃዮቹ በወር 15 ኪሎ ግራም የምግብ ድጋፍ እንደሚደረግላቸው ቃል ቢገባላቸውም ድጋፉ የሚደርሳቸው እስከ 4 ወራት ድረስ ዘግይቶ መሆኑ ታውቋል። በወቅቱ ድጋፍ የሚያደርጉት የማዕከላዊ ጎንደር ነዋሪዎችና በጎ አድራጎት የሚሰሩ አካላት በመሆናቸው ተፈናቃዮቹ ረሃብ ውስጥ መሆናቸው ተጠቁመዋል። የኦዴድ ዘረኛ አገዛዝ የአዲስ አበባን ህልውና ለማጥፋት የመጨረሻ የሚላቸውን ሴራዎች እየፈጸመ መሆኑ ተገለጸ። አዲስ አበባን ለመሰልቀት ቆርጦ የተነሳው ፋሽስታዊ ያገዛዙ ቡድን በኢትዮጵያውያን ጥንታዊ ተረስት አዲስ አበባ ላይ የመጨረሻውን የመቃብር ሳጥን ምስማር ለመምታት ዝግጅቱን ጨርሶ ወደ ስራ መግባቱን ዛሬ በአዋጅ አስነግሯል። ይመሰረታል የተባለው ሸገር የተሰኘው አፓርታይዳዊው ከተማን ዋና ዓላማ አዲስ አበባን ለማጥፋትና ህልውናዋን አደጋ ላይ ለመጣል መሆኑ ትልቅ ማሳያ ነው ተብሏል። ከዚህ በኋላ የዚህን ፋሽስታዊው ቡድን አደገኛ አካሄድ መግታት የሚቻለው በፖለቲካ ትግል ብቻ ለመሆኑን ተጠቁሟል። ከኛው መሃል የበቀለው ቆዳም ለህቅ ተከፋይ ባንዳ በአደረባይነቱ ብዛት ይህንን ፋሽስታዊ ጽንፈኛ ቡድን ሊታደጉት የማይችሉበት ብቸኛው አማራጭ ከጫፍ እስከ ጫፍ ህዝባዊ ተቃውሞ ማስነሳት እንደሆነም ተገልጿል። የፋሽስት ኢህአዴግ በድንገት መመታትና መወገድ 30 ዓመት የኖረ የዳበረ ልምድ የነበረውን ፋሽስት ወያኔ የተባለን ቡድን በፍጥነት ነቅዞ እንዲንኮታኮት መደረጉ ለዚህ ጥሩ ማሳያ ነው ተብሏል። ምንም እንኳ ማንኛውም እርምጃ የራሱ የሆነ ዋጋ ቢያስከፍልም ነገር ግን በጥቂት መስዋዕትነት ዘለቄታዊ ድል የሚገኝበትን አማራጭ መምረጥ ተፈጥሯዊ ግዴታ ነው ተብሏል። በተለይ የአማራ ህዝብ ከተጋረጠበት ከተዘፈቀበት አሁናዊ ሁኔታ አንጻር የቀጥረኞች የአእምሮ እስረኛ ከመሆን ወጥቶ የዚህን የመኖርና ያለመኖር አደጋ ከፍተኛ ዋጋ ከፍሎ መፍትሄ ለማምጣት መጨከን ይኖርበታል። ምንም የማይሰማቸው ባያገኙም ከምትከለሾቹ ንጉሶቻችን አጼ ቴዎድሮስና እምዬ ምኒልክ ቀጥሎ ፋሽስት ኦሮሞማን በልኩ የገለጸው የወቅቱ የኢትዮጵያን ትንሳኤ አብሳሪ አስቀድሞ ያስጠነቀቀን የኢትዮጵያ ህዝባዊ አብዮታዊ ፓርቲ እንደሆነም ሐሳብ ሰጥቷል። ለቀጣይ የኢትዮጵያ ህዝብ ህልውና ሲባል ይህን ፋሽስታዊ ኃይል በየትኛውም መንገድ ማስወገድ ግድ የግድ ነው የሚል መልእክትም ተላልፏል። ለዕለቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር መልካም ቆይታ።
የሰኞ ታህሳስ 10 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ሁሉም የድርሻውን በጋራ ቢወጣ እያንዳንዱ ትውልድ ጊዜ ያመጣበትን ግዴታ መወጣት መቻል አለበት። ካልቻለ ታሪክ ይወቅሳል። በጋራ መታገል ወሳኝ ነው ቢባልም ሁሉም ግን ድርሻውን ተጠብሎ ለሀገሯ አለው አለን ማለትን መቻል ይተበቀብናል። በዚህ መስክ አንድነት መጀመሪያ ነው። የጣላትን ክፍል መቋቋም ማስወገድ። በሙሶሊኒ ወረራ ጊዜ የአርበኞች ግፍጫ ወደ ማሸመቁ ተበቅ በሚል ትችት ቢሰማም ለምን ታገላችሁ የሚባል ሳይሆን ጦር ሰብቀው ጋሻ ነቅነቀው በዘመናዊ መሳሪያና አጥቂ አውሮፕላን የታገዘው ፋሽስት ጋር የተጋፈጡት አርበኞች ታሪክ ባርንቆት የሚዘክራቸው ናቸው። ምን ቢባል ምን ሰፊው ኢትዮጵያ ዘጠቂቶቹን ከዳተኛና ባንዳዎች ወደ ጎን ሰነተው አንድነቱን ጠብቆ የፋሽስቱን ወራሪ ከፋፋይና ክልል ብሔር ተቀስቀስቀሳ ትቶ ባንድነቱ በመጽናቱ ቀኝ ግዛት ከመሆን አምልጧል። ሁሉም ድርሻ አለውና በግዳጁ መሰረት ነው ለሀገርም መሰለፍ ያለበት። ታሪክ ሰርቶ ያለፈውን ትውልድ ስህተት ፈጸመ ብሎ ማውገዙን ትቶ የራስን ግዳጅ ለመጪው ትውልድ ለግቶ መገኘትን ተጠይፎ ይህ ነው የኔ ድርሻ ብሎ መነሳት የግድ ይሆናል። ለህብረተሰቡና ለሀገር አስተዋጽኦ ማድረግ ያለባቸውን ሁሉ የሚመለከትም ነው። እንደዛሬ የሽያጭ ዲያቆኖችና ለገዢ ለወራሪ ቅጥረኛ ያልሆኑ እነ አባ ጳውሎስ ማቲያስ አይነት ዘረኞች ባልበዙበት ጊዜ የሃይማኖት መሪዎች ለሀገር ተሰው እንጂ ነፍሰ ገዳይን ሲባርኩ አልተደመጡም። ወጣቶች፣ ምሁሮች፣ ተማሪ አስተማሪዎች ሰፊውን ህዝብ ተነስ አትነሳም ወይ ግንባር ቀደም ሆነው ተገኙ እንጂ የወንበር ፋኖች ሆነው ለገዢዎቹ ተንበርከው ማፈሪያ ዳያስፖራ ሆነው አልታዩም። ትላንት ዛሬ አይደለም ቢባልም የትላንቱ ሸክም ዛሬ አንሺ እየጠየቀ አለ። ቀደም ከወሬው ቀነስ ከቡናው ቀነስ ሲሉ ገዢዎች ተደምጠው እንደነበሩት ዛሬ ወደ ምላሱ ቆጠብ ከተግባራዊ መስኩ ደመቅልንል መገደዳችን አልቀረም። ለሀገሩ ቆርጦ ተነስቶ ታግሎ የተሰዋውን ትውልድ ታሪክ ለማጉደፍ ይኸው ስንት መጽሐፍ እንደ ልብ ወለድ ሲጻፍ እና የለ በራሱ ለሀገሩ ግዳጁን መወጣት መታገልን ትቶ ታግሎ ታሪክ ጽፎ ያለፈውን ትውልድ መገዝገዝና መውቀስን ዋና ተልእኳቸው ያደረጉትንስ መችሳት ናቸው? የሳት ልጅ አመድ እንዲሉ ለኢትዮጵያ የታገሉ ጀግኖች ልጆችስ የለየላቸው ዘረኞች ባለመንጫዎችን ተከታዮች ሆነው ትውልድ እያሳፈሩ መሆናቸውን በምጸት መታዘብ ተገደን እንገኛለን። አጽምም ይወቅሰናል የተባለውን አንርሳ። በህብረተሰቡ ውስጥ ከፍተኛ የቀስቀሳ ሚና እና ሚዛን ሊኖራቸው የሚችሉ ክፍሎች ያገር ሰቆቃ ካልተሰማቸው ግዳጃቸውን አልተወጡም አገራቸውንም ችላ ብለዋታል ማለት ነው። የሚመገሱ የኪነት ሰዎች ዘረኝነትን የሚያንቆለጳጵሱ ከሆኑ ክቡር ዶክተር የሚሸለሙት ያከበረቻቸውን አገር የሚያወግዙ ሆነው ከተገኙ ደራሲያን በታሪክና ልቦለድ መሃል ልዩነቱ ከጠፋቸው ሞርተብዮች ሀሁም ያልቆጠሩ መስለው ተደናቆረው ከተገኙ ለነሱም ላስተማረቻቸው አገር ሊታዘንላቸው ይገባል። እድገት ሲባል ዘመናዊ ተሆነ ሲባል ያገርን ማንነት ታሪክና ቅርስ አሽቀንጥሮ መጣል ሊመስል አይገባም። ዘረኞቹን አመረው የሚታገሉ ባይኖሩና በፍርሃት ከህደት ባንዳነት ዘረኝነት በጅምላ የምንገለጽ ቢሆን ምንኛ ባፈር በተቆማተርን ነበር። ግን ቅርስ አለና አገራችን ኢትዮጵያ ብለው የተነሱ አሁንም አሉና ሰደቡን ግን ገንዘብ ሰጡን ብሎ ለባዕድ የሚሰግዱ ሲባል ብዙሃኑን አይመለከተምና አገራድን ትግላችን ዛሬ ነገም የሚያስከብረን ይሆናል። ስብሃት ነጋ አይነቱ ሰው በላ ዘረኛን ከእስር ፈቶ እነ ታዲዮስ ታንቱን አይነት አገር ወዳዳ ዛውንቶች የሚያሰቃይ አገዛዝ ቢኖረንም እነ ደመቀ አይነት ከሃዲዎች ቢፈሉብንም ለሞት ለአገሬ የሚሉና የሚሰውም አርበኞችና ፋኖች የወለደች አገር ስላለችን ቀቢጠ ተስፋ ገላጫችን ሳይሆን ሰንደቃችን ታገሉ ለሀገር ለክብር ታሪክ አድሱ የሚል ነው። የባንዳ ቅርስ የለንም ያርበኝነት እንጂ አስከፊውን ቅርስ ለነመለስ ስብሃት ለነጆሌ ገርባ ወጋቢሳ ተተንላቸዋል ወይስ ይህን በሙሉ ልብ ለማስረገጥ አልቻልንም እንበል ወይስ ይህን በሙሉ ልብ ለማስረገጥ አልቻልንም እንበል በጋራ አገራን ትግሉን እናፋፍም ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የኢትዮጵያ ህዝብ ያቸንፋል። የገጣሚ ያለህ ጮማውና ጥሩ ተበልቶ ተጠጥቶ ዳዳሚ ያገሳ አዳራሹ ሙቆ ሚያቀነቀን ጠፋ መቻጣ ከበሮ ለጠገበ በልቶ ግዳይ ለሸነጠው ቆርጠት ቆርጠት ለሚል ምላጭን ናፈቀው ገጣሚ በቤቱ አውራጅ የለምን ነው። አታሞ ማቲንቆ ክራሩ ዋሽንቱ ነጋሪት በገናው ሁሉም በየአይነቱ አውራጅ እየጠራ ተስማምቶ ቅኝቱ የታለ ገጣሚው ድምፀ መዛሙርቱ ድግስ ነው ካላችሁ የተጠራንበት እንዳባት አደሩ ወሸባዬ እንድንል ጎፈሬው ወንድታይ ወንዳ ወንድነት በልልታ እንዲያደምቆት የሴት ወይዛዝርት ጃሎ በላቅራራ ሸልል ከፊት ቆመ ፎክር ተገማሸር አደባልቀው ገጥመ ተበልቶ ተበልቶ ሁሉም ተጠጥቶ ታዳሚ አንቀላፋ ትንፋሽ ድምፅ አጥፍቶ ሰዓቱ ሊያልፍ ነው ሊተኛ ቤት ገብቶ ገጣሚ ከሌለም ያስነሳው ነቅንቆ
¡Gracias!
በማስከተል የምናሰማው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለቢል ጌትስ የጻፈው ደብዳቤ በፍኖተ ዴሞክራሲ የተላለፈው ከ11 ዓመታት በፊት በሚያዝያ ወር 2004 ዓመተ ምህረት ነበር።
ከኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለቢል ጌትስ የተላከ ግልጽ ደብዳቤ። የቢል ጌትስና የወይዘሮ ሜሊንዳ ጌትስ አገልግሎት መስራችና ስራ አስኪያጅ ሲያትል ሰሜን አሜሪካ። የተከበሩ ቢል ጌትስ፣ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ይህንን ደብዳቤ ሲጽፍሎ በኢትዮጵያ ስላደረጉት የሁለት ቀን ጉብኝት የቀረበ ጋዜጣዊ ዘገባን አስመልክቶ እውነት እንደሆነ በመገመት ነው። ይህ ካልሆነ ደግሞ በመለስ አገዛዝ ሙሉ ቁጥጥር ስር ያለው የዜና ተቋም የውሸት ፕሮፓጋንዳውን ሲያሰራጭ ይህ የመጀመሪያው አለመሆኑን የሚያመለክት ማረጋገጫ ይሆናል ማለት ነው። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በ1995 ዓመተ ምህረት የተቋቋመ ለሰብአዊና መብት ጥበቃ የቆመ ድርጅት ሲሆን ከዚያ ጊዜ ጀምሮ በኢትዮጵያ የሰብአዊና ዴሞክራሲያዊ መብቶች እንዲከበሩ እየታገለ ያለ ህዝባዊ ድርጅት ነው። የሰብአዊ መብት ሁኔታ በኢትዮጵያ ለአመታት እየተበላሸ ያለ በመሆኑ አገር በቀልም ሆኑ ዓለም አቀፋዊ ይዘት ያላቸው ለሰብአዊ መብት መጠበቅ ተከራካሪ የሆኑ ድርጅቶች የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ጭምር ያወገዙትና በስፋት ያጋለጡትም ነው። ሆኖም የኢትዮጵያ የዜና ተቋም ሲዘግብ ቢል ጌትስ እንዳሉት የኢትዮጵያ እድገት ማሳየቷን እንደምትቀጥልበት ባለሙሉ ተስፋ ነኝ፣ በኢትዮጵያ በርከት ያሉ እድገቶች ይታያሉ በማለት ተናግረው በመከተልም ይህ እድገት ግን መመዘን የሚኖርበት ከጤንነት፣ ከምግብ አቅርቦት፣ ከኑሮ ገቢ ተቀመገኘት አንጻር ነው በማለት ለንባብ አቅርቦታል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ለእርሶ ለመግለጽ የሚፈልገው ይህ አስተያየት ከእውነቱና ከተጨባጭ ሁኔታው የራቀ መሆኑን ነው። የትግራይ ቡድን የሆነው የመለስ አገዛዝ ተሰሚነት ላላቸውና ይጠቅሙኛል ለሚላቸው ባዕዳን ጉብኝትን በማዘጋጀት ችሎታ ያለው አጭበርባሪና የተሳሳቱ መረጃዎችን እንደ ልቡ የሚያምታታ ነው። በአሁን ወቅት በኢትዮጵያ በብዙ ሚሊዮን የሚቆጠሩ ኢትዮጵያውያን ዜጎች አሁንም ድረስ በባዕዳን የምግብ እርዳታ ጥገኛ በሆኑበት፣ የገንዘብ ዋጋ መርከሱ ይበልጥ እያሽቆለቆለ ባለበት፣ በሚሊዮን የሚቆጠሩ ቤተሰቦች ለከፋ ችግር በተዳረጉበት፣ አዳዲሶቹ የትግራይ ቡድኖች በከፍተኛ ሙስና በተዘፈቁበት ሁኔታ በብዙሃኑ ህዝብ በኑሮ ገቢ ላይ ምንም አይነት መሻሻል አልተገኘም። በቂ ምግብ የማግኘት ሁኔታ እንደ መመዘኛ ከተወሰደ ኢትዮጵያ ህዝቦቿ እየተራቡ ሲሆኑ በአዲስ አበባ እንኳ መራብ ሊደበቅ የማይችል የቀን ተቀን ሀቅ ነው። የኑሮ ገቢ ጥቅም ማግኘት ዋና ርዕስ ከተደረገም ለአገዛዙ ቀና አመለካከት ያላቸው ባዕዳን አገሮችና ኤጀንሲዎች ሀብታም በሆኑት ኢምንቶችና ለምንም ርህራሄ ለከፋ ድህነት በተዳረጉ ብዙሃን መካከል ያለው የኑሮ ልዩነት ባለፉት ዓመታት በጣም እየሰፋ የሄደ መሆኑን ማመን ይገደዳሉ። ታዲያ ምን አይነት እድገት ነው በጤንነት መስክ የተመዘገበው? ከጤና ጥበቃ ሚኒስትሩና የበላይ ሹማምንተኞች ጋር ውይይት ከማድረግ ይልቅ ህዝቡን ማነጋገሩ የተሻለ ነበር እንሎታለን። የተከበሩ ቢል ጌትስ፣ የኢትዮጵያ ዜና ተቋም እርስዎ ስለሰጡት ገለጻ ያቀረበው ዘገባ ትክክል ከሆነ የተሳሳተ ዘገባ ሰጥቶታልና በአፍሪካ በጨካኝ አምባገነንነቱ ለታወቀ ከ35,000 በላይ የሆኑ ዜጎችን በየጉድጓዱና ማጎሪያ እስር ቤቶች ውስጥ ለሚያፈን፣ በርካታዎች ከመቶ በላይ የሚሆኑ ደብዛቸውን ያጠፋ፣ አሁንም በቀጣይነት የህዝብን ሰብአዊ መብት ጭካኔ በተሞላበት አኳኋን እየደፈጠጠ ላለ አገዛዝ ድጋፍ መስጠት ነው የሚሆነው። በምግብ ራስን መቻል ግብ እንደሚሳካ ተስፋ ሊኖሮት ይችል ይሆናል። ነገር ግን በሚሊዮን የሚቆጠሩ ዜጎቻችን ግን የተፈታቱ መሆኑን ሊነግሩት ይችላሉ። የህዝብ ጉስቁልና አስከፊነቱን ባለማየት ወይንም ወደ ጎን በማድረግ ነገር ግን ደግሞ በየቦታው ለሚሰሩ ግንቦች ከፍተኛ ሴት እንዳላቸው ተደርጎ ከግምት ውስጥ እንዲገቡ ካልተደረገ በስተቀር በመልካምነት የሚታይ ተግባር በኢትዮጵያ እየተከናወነ አይደለም። ማን ነው ለምሳሌ ነጻ ፕሬስ ዋና ጠላት? ማን ነው በአሁኑ ወቅት በተለያዩ የኢትዮጵያ አካባቢዎች የዘር ማጽዳት ተግባር የሚያከናውነው? ማን ነው በጉዲፈቻ እየተመካኘ ወደ መካከለኛው ምስራቅ ሀገራት ዜጎቹን ለዘመናዊ ባርነት እየላከና እጓለመውታን ህፃናትን እየሸጠ ያለው? መልሱ በአዲስ አበባ የተገናኙት እንግዳ ተቀባዩ መለስ ዜናዊ ራሱ ነው። የኢትዮጵያ የዜና ተቋም እንደዘገበው አገዛዙ ለኢትዮጵያ ህዝብ ደህንነት እንደሚጨነቅና እንደሚጠበብ እምነት እንዳለው ገልጿል። ለዜናዊ ኢትዮጵያን በማንኛውም መስኮ ለጥፋት እንደከተታት በተለይም በቦታው በቅርበት በሚገኘውና የህዝቡን ችግር ይበልጥ ያባባሰ ለሚገኘው በሚሊዮን የሚቆጠር የገንዘብ እርዳታ የሚለግሰው የርሶ ድርጅት ይመለከተኛል በሚለው በጤንነት በትምህርት መስክ ወደ ጥፋት ጎዳና እንደከተታት ይታያል። በኢትዮጵያ እውነት እንደሬት ተመራለች። የመታነቂያ ገመድም ባንገት ውስጥ ታስጠልቃለች ይባላል። የነን ገልጸ ደብዳቤ በቀና ሊመለከቱት እንደማይችሉ ሁሉ የርሶ ድርጅት ከኢትዮጵያ ህዝብ ጎን እንዳልቆሙ ግን ሊያውቁት ይገባል። ህዝብን እየረዱ አይደሉም። የሚለግሱት እርዳታ እነሱኑ ለሚጨቆናቸውና አንባገነን ለሆነ አገዛዝ ሲሆን የሱ ከስልጣን መቆየት አለመቆየት የተመሰረተው በባዕዳን እርዳታ የሚሆነውም በዚሁ ምክንያት ነው። የመለስ አገዛዝ በሺዎች የሚቆጠሩ ዜጎችን ገልሏል። በሚሊዮኖች የሚቆጠሩትን ከቀያቸው አፈናቅሏል። የጎሳ ልዩነትንና ጭቆናን አራምዷል። በጅምላ ግድያ ላይ ተሰማርቷል። ሰዎችን ለእስር ዳርጓል። ስልታዊ በሆነ ሁኔታና ጭካኔ በተሞላበት አኳኋን ግብረስየልን ፈጽሟል። ሌላም የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ እርሶንና ድርጅቶን ለአረመኔ የገንዘብ እርዳታ አይለግሱ፣ ከአምባገነን ጋር መተቃቀፍና ብርጭቆ ማጋጨቱን አቁሙ በማለት መጠየቁ ተገቢም ግዴታም ነው።
Tot mata gere santa wata hoya hoye atube belinna ayera wak bayakanu yemwella tayitanda wentelte emdatta ahun zare yallaginyo yallaginyo የላግኘው ሰላም ላንቺ አገራችን መመኪያነች ለሁላችን ዶሮ መግቢያ ቤታችን ሰላም ይሉሻል ልጆች ሰላም ላንቺ አገራችን መመኪያነች ለሁላችን ዶሮ መግቢያ ቤታችን ሰላም ይሉሻል ልጆች በሐሳብ በናፍቆት ዘውት አገሬ ትዝላኝ አዘንበመ የሚያጽናናኝ አይቶ ሚለኝ መች አገኘሁ እንዲሁም በሐሳብ ዘውት ተክዛለሁ ለተዛለው ሰላም ላንቺ ውድናቴ ከሩቆኝ በናፍቆቴ አሳውስሻለሁ ሁልጊዜ ካለሁበት በትካዜ ሰላም ላንቺ ውድናቴ ከሩቆኝ በናፍቆቴ አሳውስሻለሁ ሁልጊዜ ካለሁበት በትካዜ ጠዋት ማታ ገሬ ሳታውሳት ሆያ ሆዬ ያልኩበት በልጅነት እንጀራ ወጥ በየቀኑ የምበላው ጠጅ ጠላ ወይን ስልተር የምጠጣው አሁን ዛሬ የላግኘው 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 ሰላም ላንቺ ውድናቴ ዳሩኮኝ በናፍቆቴ አዛውስሻለሁ ሁልጊዜ ካለሁበት በድጋዜ ካለሁበት በድጋዜ ካለሁበት በድጋዜ ካለሁበት
ለምንስ ይዋሻል? እስከመቼስ ይዋሻል? ቁጥር 7 የነጻነት ትርጉም ምንድነው? ምስጢሩ ሰው እንስሳ ሲሆን በገዛ ሀገሩ ወንዜ ተራራዬ ማለቱ ምንድነው? ጭቆናው ብዝበዛው ብሶቱ ካልገባው ተውስማኝ ሀገሬ ብሎ የዘመረው ያ ጀግና ትውልድ በመዝሙር ሳይወሰን ጭቆናና ብዝበዛን ለማስቆም ውድ ህይወቱን ገብሯል። በዚያው ጊዜ ደግሞ ባንዳውም ጠባቡም ፈልቶ ሀገርን በከፍተኛ ደረጃ ወርቷል። ኢትዮጵያና ኢትዮጵያዊነት አይሎ ባለበት ህዝብን በጠባብ ብሔረተኛነት ሊቃኙና አገርን ሊገነጣጥሉ የተነሱት ሁሉና ከአረመኔው አገዛዝ ጋር አብረውና ወግነውም የሀፓንና የህዝብን ትግል ለማውደም ደም ያፈሰሱትም ብቅ ብቅ ብለው ጥፋት አድርሰዋል። ዛሬ አንዳንዶቹ ለስልጣን ሲበቁ ሌሎች በተራቸው ተሰደው ግን አሁንም በኢሃፓ ላይ ሲጨፍሩ፣ ሌሎች ደግሞ ካባ ቀይረው ታሪክ ደብቀው ተቃዋሚ ወይም ወያኔ ሆነው ሲውገረገሩ እያየን ነው። ያ ትውልድ ግን የህይወት ዋጋ ከፍሎና አገሩን ሊያስከብር በጀግንነት ታግሎ አልፏል። ደሙ ግን የፍትህ ያለ መጮሁ አልቀረም። ተውስማኝ ሀገሬ ዛሬ ግን ይሉናል ያ ታሪክ ውሸት ነው፣ በከንቱ ነበረ ያ ደም የፈሰሰው። ለተወሰነ ጊዜ ሐሳዊ መሲሆች፣ የጥፍት ጳጳሶች፣ የውሸት ሼኮች አገርን ሊያጠቡና ሊያደነቁሩም ይችላሉ። ይህ ግን መቼም ዘላቂ ሆኖ አያውቅም። ጊዜ ፈሽታ ሀቅ ብቅ ትላለች፣ አሸናፊነቷንም ታረጋግጣለች። ዋሾቹም ይጋለጡና የሀፍረት ማቅ ይለብሳሉ። ያ ሞት ባይለመድም ማን ይፈራል ሞት ብሎ የተሰዋውን ትውልድ ዛሬ ስሙንና ታሪኩን ለማጥፋት በጣምራ የተነሱት ወያኔዎችና የደርግ ርዝራሽ ወንጀለኞች በጅምላ መወገዝ ያለባቸው ናቸው። በትግል መሞት ሕይወት፣ ዳግም ትንሣኤ፣ ልደት ብሎ ፋሽስቱን ደርግ ሲዋደቅ የተሰዋው ትውልድ አላዋቂ ሆኖ ወይም ደርግ በዚያ አስገራሚ ድንቁርና ይል እንደነበረው ሳይናይድ የተባለ አደንዛዥ እጽ ወስዶ ሳይሆን፣ ወይም ዛሬም ወያኔም ተጨምሮ እንደሚሉት የኢሃፓ አመራር ሂድ ሞት ብሎ ውደም ብሎ ማግደት ሳይሆን አገሩንና ወገኑን በማፍቀሩና ሀገርም ሕዝብም ከጭቆና ሊላቀቁ የሚችሉት በትግልና በመስዋዕትነት መሆኑን በመረዳቱ ብቻ ነው። ዛሬም ቢሆን ለነጻነትና መብትን ለማስከበር ሌላ መንገድ ከቶም የለም። ለፍጅቱ ተጠያቂው ሰለባውና የተገደለው ሳይሆን ገዳዩ ብቻ ነው። ጊዜ ካለፈ በኋላ ትግሉ ተፋፍሞ ባለበት ጊዜ ግራው ጭን ካሉት ብዙ ጊዜ የሚሰሙት ችቶች በመሰረቱ ፍሬቢስና ገበናን ወይም ድክመትን መደበቂያ ናቸው። በሙሶሎኒ ጣሊያን ወረራ ጊዜ አርበኞች ያን ግዙፍ ጠላት መጋፈጣቸው ታንክን በጦርና በቸኮዝ ጓንዴ ሊመልሱ መነሳታቸው ትህተት ነው ብለው ዛሬ የሚተቹ አሉ። ያኔም አሜሪካኖችና እንግሊዞች ተፋልቀው ነበር። አርበኞች ግን ጠላት ኃያል ነውና እጅ እንስጥ ወይም ባዕዳን መተው ነፃ ያውጡን ብለው አልጠበቁም። ባላቸው ብረትና አቅም ተነስተው ጠላትን ተጋፈጡት እንጂ አጼ ኃይለሥላሴም አገር ጥለው ሲወጡም ተቃወሙ እንጂ እሰየው አላሉም። ንጉሥና መሪ በግንባር ተገኝቶ ትግሉን እንዲመራ ይጠበቃል እንጂ ቴዎድሮስ ተባለ ዮሐንስ ወይም ምኒልክ የታየው ፍርጠት አልነበረም። ግና አጼው የተረዙትን ታሪክ ነፍሰ ገዳዩም ኮሎኔል ተቀብሎ ውርደትን ተከናነበ። ነገም ለመለስ ከሆነለት የሚጠበቅ የቡከን መጨረሻ ነው ፍርጠታ። ጣሊያንን ሲቃወምና ሲታገል ከሚሊዮን ያላነሰ ዜጋ አልቋል። የአርበኞች ጥፋትም አልነበር። በዘመነ ደርግም ትግሉ የሚጠይቀውን መስዋዕትነት ያ ትውልድ ከፍሏል። አኩሪና ዘወትር የምንኮራበት ታሪክ ነው። በየእስር ቤቱ ስየል የተቀበሉትና ብዙ መከራ ያዩት ሁሉ አገር የምትኮራባቸው ናቸው። በባንዳውና ነፍሰ ገዳዩ እንደምታፍረው ሁሉ ጸረ ወያኔው ትግልም ቢሆን ከደረጃ ወደ ደረጃ ከፍ እያለ በመምጣት ላይ ነውና የሐሰት ዘማቾችን መቋቋም በጣም አስፈላጊ ነው። የመለስ ዜናዊን አገዛዝ ለማስወገድ አገር ወዳዱ ሁሉ የደም ዋጋ መክፈል አለበት። ይህ አረመኔ አገዛዝ በመለላና በሰላም የሚወገድ አይደለምና 19 ዓመት ሙሉ ያየነውንና የደረሰብንን ሁሉ ካልካድን በስተቀር ዛሬ የመለስ ቡድን አለመራራት ትግል ይወድቃል ብሎ መደምደም እግዚኦ ጅልነት ወይም ሽንፈተኛነት ያብቃ የሚያሰኝ ነው። ይልቁንስ የውሸት ነጆችን ከበሮ ድለቃ ጆሮ አንሰጥ ብለን ትግሉ የሚጠይቀውን መስዋዕትነት ለመክፈል በቆራጥነት መዘጋጀትና መነሳት ይኖርብናል። ይህን በዚህ ትተን ወደሚነዙት ውሸቶች ስንመለስ ደግሞ ደጋግመን እንዳልነው ሐቁ የነበረው ስርዓት በኢህአፓ ላይ ፍጅት ማወጁንና ግድያ መጀመሩን ያረጋግጣል። በ1983ም ቢሆን ኢህአፓ ጦረኛ ሆኖ ለሰላማዊ ትግል እምቢኝ ያለ ሳይሆን የወያኔ አገዛዝ ኢህአፓንም ሆነ በኢዴሃቅ የተሰባሰቡትን ሁሉ ዴሞክራሲያዊ መብቶች ከተከበሩ በሰላም ሊታገሉ ዝግጁ መሆናቸውን ገልጸው እያለ ወያኔም ያኔም ሆነ ከዚያም በኋላ አሻፈረኝ ማለቱ ሐቅ ነው። ደርጉ በኢህአፓ ላይ ጦርነት ሲያውጅ ኢህአፓ የራስ መከላከል እርምጃን መውሰድ ተገዶ በከተሞችም ጥይት ተኩሷል። ይህ ተገቢና ዛሬም ቢሆን ትክክለኛ እርምጃ ነው የምንለው ነው። ከዚህ ባሻገር ግን ኢህአፓ ራሱን ገምግሞ ባካሄደው ግለሂስ ለሰማዕታቱ ሁሉ አክብሮቱን እየገለጸ ግን የተወሰኑ ስህተትን መፈጸሙን ደግሞ አምኗል። ሐቁ ሲነገር ኢህአፓ መቼም ቢሆን መች በከተማ በሚደረግ ተኩስ አገዛዙን ማሸነፍ ይቻላል የሚል አቋም አልነበረውም። በገጠር መሰረቱን ባደረገ ህዝባዊ ጦርነት መሰረት ነው ድል የሚገኘው የሚል ነበር የኢህአፓ አቋም። ሆኖም ግን በራስ መከላከል አቋም መሰረት የተወሰነው ቀስ በቀስ እየሰፋ የድርጅቱ ብቻ ሳይሆን ልዩ ልዩ ዘርፎችም የየራሳቸውን ስኳድ እየመሰረቱ እንዲሰማሩ መደረጉ ድርጅቱ ላይ ጉዳትን ማስከተሉ አልቀረም። ይህን ሁሉ ድርጅቱ ራሱ ከዓመታት በፊት ስገምግሞ የጨረሰው ጉዳይ ነው። በታሪክ አጋጣሚ ማለትም በከተማ የነበሩ የማዕከላዊ ኮሚቴ አባላት በመስዋዕታቸው ለምሳሌ ከፍሉ ከበደ፣ ዮሐንስ ብርሃኔ፣ ዮሴፍ አዳነ፣ ተስፋዬ ደበሳይ ወይም ወደ አሲምባ በመዛወራቸው ለምሳሌ ጸሎተ ሕዝቅያስ፣ ዘሩ ክህሸንና ወደ ውጭ ለሥራ በመላካቸው አዋ ለምሳሌ ሁለቱ አንጃ በመሆናቸውና ድርጅቱን በመልቀቃቸው ብርሃነ መስቀል ረዳና ጌታቸው ማሩ፣ አንድ የአመራር ግለሰብ ብቻ በከተማ በመቆየቱና ይባስ ብሎም ከአሲምባ ይላኩ የነበሩ ውሳኔዎችን ባለማክበሩም ብዙ ስህተት ተፈጽሟል፣ ጉዳትም ደርሷል። ይህን ስህተት ሁሉ ድርጅቱና በተለይም ማዕከላዊ ኮሚቴው የራሴ ነው ብሎ በኃላፊነት ተቀብሎ ግለ ሂስ ቢያደርግም ሐቁ ግን እንደ ተጠቀሰው በአብዛኛው አንድ ግለሰብን የሚመለከት ነበርም ማለት ይቻላል። ያባ በከተማ ራሱንና ሕዝብን ለመከላከል ባለው አቅም ሁሉ መጣሩና አስፈላጊውን መስዋዕትነትን በመክፈሉ አጠፋው የሚለው የለም። ሰማዕቱን ይዘክራል፣ መከራ የተቀበሉትንም ያከብራል እንጂ። በስህተት ደረጃ ግን ይህን የመከላከል እርምጃ ተስፋፍቶ ወደ ከተማ ትጥቅ ትግል ሊያድግ መቃጣቱ፣ ፖለቲካዊና የትጥቅ መዋቅሩ መደበላለቁ፣ ዴሞክራሲያዊ ግንባር በሚልም ምስጢራዊ መዋቅሩን ሊያስጠቃ በሚችል ደረጃ ምልመላ መካሄዱና የህዋስ አሰራርና የመዋቅር አለመቆላለፍ መርህ መጣቱ በየፈርጁ ጉዳትን አባብሷል። በተለይም የኃይል ሚዛኑ ወደ ደርግ ማድላቱ ግልጽ ሆኖ ሲመጣ የኩባ፣ ደቡብ የመንና የሶቪየት ህብረት ካምፕ ሁሉ ከጎን ሲቆሙና የአረመኔው መንግስቱ የበላይነት በደርግ ውስጥ ሲረጋገጥ ማለት ነው፣ የከተማውን ትጥቃዊ እንቅስቃሴ ማቆም ሲገባ ይቁም ሲባልም በመቀጠሉ ስህተት ተፈጽሟል። በድርጅቱ ውስጥ የተከሰተው አንጃም ያደረሰው ጉዳት በቀላሉ የሚታይ አልነበረም። ይህ ሁሉ መባሉ አንድም ድርጅቱ ራሱን አልገመገመም ለሚሉት ውሸታቸውን ለማጋለጥ ሲሆን፣ በሌላ በኩል ደግሞ የሚታገል ድርጅት ስህተት መፈጸሙ አስገራሚ ያለመሆኑንም ለማስጨበጥም ነው። ቁም ነገሩ ስህተት እፈጽማለሁ ብሎ ከድርጊትና ትግል መታቀብ ሳይሆን ስህተትን ላለመድገም ጥንቃቄ ማድረጉ ላይ ነው። የአባ አባላት ለአገርና ለሕዝብ ሲሉ መስዋዕታቸውና መከራ መቀበላቸው የአገራችን አኩሪ ታሪክ አካል ሆኖ በትውልድ የሚዘከር መሆኑን ግን የማንም የውሸት ዘመቻ የሚያግደው የሚያስቀረው አይደለም። ወደ ችግሮችና ክፍፍልም ስንመጣም ውሸት አይታክቴዎች ነገጠባ እንደሚሉት ሳይሆን ሐቁ ግን የትግል ውስብስብነትና ይህም ሕይወቴ ለትግል ያሉ ግለሰቦችንም ሳይቀር ጫና እንደሚያደርግባቸው የሚያሳይ ነው። ቀደም ብለን በመደጋገም ልናስረዳ እንደሞከርነው ኢህአፓ ለስልጣን ይታገላል ካሉ በኋላ ይህን በክስ መልክ ሊያቀርቡ ለሚሞክሩት ያለን የሁልጊዜ መልስ በተለመደው አነጋገር ታዲያ ምን ይጠበስ? ትግላችን ለስልጣን ነውና የሚል ነው። ግና ኢህአፓ ስልጣን ሲልና ሌሎች ስልጣን ሲሉ የተለየ ጉዳይ ነው። ለያባ ትግላችን ለፖለቲካ ስልጣን ነው ሲል ለህዝባዊ ስልጣንና ለሀገር ሉዓላዊነት ማለቱ ነው። የህዝብ መብት ለሚከበርበት ስርዓት፣ በነጻ ምርጫ ህዝብ መንግስቱን ለሚመሰርትበት ዴሞክራሲያዊ ስርዓት ማለቱ ነው። የአባ መሪዎች ለስልጣን የሚበቁበት ማለት ቢሆን ኖሮ ከደርግም ከወያኔም ጋር ተስማምቶና በርከክም ብሎ ሹመትን በተቀራመተና በህዝብ ላይ በተወዘፈ ነበር። ለአባ የተፈጠሩት አንጃዎች ሁሉ የያኔውም የዛሬዎቹም ጋር ቢሆን ድርጅቱ ያለው መሰረታዊ ጠብ የፖለቲካ አቋምን ይመለከታል። የቀድሞዎቹ ከደርግ ጋር አብረን እንስራ ሲሉ፣ የዛሬዎቹ ደግሞ ለወያኔ እንንጎንበስ ከማለታቸው ልዩነት ተፈጠረ እንጂ ጸቡ የግለሰቦች አይደለም። አንዳንድ ቀጣፊዎችና ጥፋት ነጠቆች ለምሳሌ ያባም ሆነ ደርግና መይሶን አቋማቸው አንድ ነበር። በስልጣን ተጣሉ ይላሉ። ይህ ግን ሐሰት ነው። ከደርግ ጸቡ ጊዜያዊ ህዝባዊ መንግስት እንዳይቋቋም ጋሬጣ በመሆኑና ወታደራዊ አምባገነንነትን ለማስፈን በመነሳቱ ነው። ከመይሶን ልዩነቱ እነሱ ደርግን ደግፈንና በሂዛጅበን አብረነው በዝሩ እንስራ ሲሉ፣ ኢህአፓ ደግሞ ደርግ ቦታውን ለቆ ጊዜያዊ ህዝባዊ መንግስት ይመስረት በማለቱ ነው። ሌላው ሁሉ ትርፍ ነው። ዛሬም ከዘመናዊ ባንዶችና አንጃዎች የሚለየው እነሱ ከወያኔ ጋር በይፋ ወይም በሽፍንፍን ተለጣፊነት እንስራ ሲሉ፣ ኢህአፓ ወያኔ በህዝባዊ ትግል መወገድ ያለበት ጸረ ህዝብ ጸረ ኢትዮጵያ አገዛዝ ነው በማለቱ ነው። የሚታረቅ አቋም አለመሆኑ ግልጽ ነው። ኢህአፓ መቼም ቢሆን መች ህዝብንና አገርን ክዶ ለወያኔ አያድርምና። ከዚህ ባሻገር ደግሞ ኢህአፓ ስለ ድርጅትና መርህ ያለውን አመለካከትና አቋም መጥቀሱ አስፈላጊ ይሆናል። ይህ አቋሙ የማይገባቸው ደግሞ ድርጅቱን በአክራሪነት፣ በግትርነት፣ በተንኳሽነት ወዘተ ሊከሱና ያሰት ክስ ሊጭኑበት የሚዳክሩ ጥቂቶች አይደሉም። መሰረትና ሀቅ ግን የላቸውም። ኢህአፓ ሀ ብሎ ትግል ሲጀምር ቃል ኪዳኑ ለኢትዮጵያና ለህዝቧ ነው። ሀገር ተበደለች፣ ተጎዳች፣ ህዝቧም ተበዘበዘ፣ መከራው በዛ፣ መብቱ ተረገጠ፣ እኩልነትና ዴሞክራሲን አጣ ብሎ ይህን ሁኔታ ለማስወገድና የህዝብ ወሳኝነትንና የአገር ሉዓላዊነትን ለማስከበር ብሎ አመፀ፣ ታገለ እንጂ ማንንም አገዛዝ ሆነ ግለሰብ ለማስደሰትም ሆነ ከማንም ጋር ተሞዳምዶ ቃል ኪዳኑን ለመሸርሸርና ለመሻር አልነበረም፣ አይደለም። ኢህአፓና አባሎቹ መርህ ማለት ክታብ እምነት ነው፣ ቃሉ ክቡር ነው። የግለሰቦች ሐሳባቸውንና አቋማቸው የመቀየር መብት የተጠበቀ ቢሆንም ዛሬ የሰላ የድርጅት ቱሪስት የሆኑ ብዙ አሉ። ይህ የሐሳብ የመቀየር ችሎታን ሳይሆን የሚያመለክተው መርህ ማጣትን ወይም መርህን አለማክበርንና ችኩል እግር ከዘንዶ ጉድጓድ ይገባልን ነው። ይህ አይነት ከዚህ ከዚያ ማደርና በመውቀበት ሁሉ መታድ ልምድ ያላቸው ሁሉ ኢህአፓን በግትርነት ሊከሱት የሚገርም አይሆንም። ንጹሕ አድርባይነት በሚገባ ሲመረመር በጣም ቆሻሻ ነው። ኢህአፓ እነዚህን መርህ ብሎ ያነገባቸውንና መስዋዕትነት የከፈለባቸውን ዛሬም ክብር ብሎ ይዞ ያለው ግትር ሆኖ ሳይሆን ዛሬም የህዝብ መሰረታዊ ጥያቄ ቅንጣትም ተገቢውን ምላሽ ባለማግኘቱ ነው። መሬት ላራሹ፣ ዴሞክራሲ አለ ገደብ፣ ሉዓላዊነቷ የተከበረ አገር፣ እኩልነት፣ የላብ አደሩና ሰርቶ አደሩ ህዝብ በአጠቃላይ መብት መከበር ወዘተ ገና የመልስ ያለህ እያሉ ናቸው። ይህ ሀቅ ሆኖ ባለበት አቋምን እያሸጋሸጉና ለመጣው ባለነፍጥ እያደሩ የግል ጥቅምን ማደለብ የኢህአፓ አቋም ሆኖ አያውቅም፣ የሚሆንም አይደለም። ብልህኳን ስልጡኑን ፖለቲካ ተረዳን መርህ ብሎ መድረቁ ያለፈበት ፖለቲካ ነው። ዶክተሮቹና አዋቂዎቹ ወይም ማለት እንደሚወዱት ልሂቆቹ እኛንን ወዘተ ወዘተ በሚል ከህዝብ ጠላት ጋር መሞዳመድን የሚሰብኩትን ኢህአፓ ግትር ብሎ ዛሬም የሚያገላቸው ነውና ሐሰት ቢረጩበት ብዙም የሚገረም አይሆንም። ትግል ስንል መርህና ህዝባዊ ዓላማን ማስቀደም ነው። የህዝብን ጥቅምና የነጻነት ፍላጎት የሚጻረረውን ሁሉ በባህል ወይም ወግ ሽፋን ኢህአፓ አይቀበልም። ባህላችን ነው በሚል ጎጂ ባህሎችን፣ ጸረ ሴት ልምዶችን፣ ህዝብን ከፋፋ ያቋሞችን ትምክህትና ጥበትን አያስተናግድም። ዛሬ ለኢትዮጵያና ለህዝብ ቆመናል። ለውጥ ፈላጊ ነን እያሉ ተመልሰው ወደ ቀድሞው መወገድ ወዳለበት እምነትና ልምድ ወይም አቋም የሚገቡትን ወጠኛና ዘረኛ ወይም በሃይማኖት መሰረት አክራሪና ግጭትን ጋባሽ የሚሆኑትን ያባ ይቃወማል። ግለሰቦችን በጣዖትነት ማስቀመጥ ደግሞ ከድርጅቱ መሰረታዊ ዴሞክራሲያዊና እኩልነት የህዝብ ወሳኝነት አቋም ጋር የሚጻረር በመሆኑ መቼም ተቀብሎት አያውቅም። በድርጅቱ ውስጥ የጋራ አመራርና ኃላፊነት ህቡአዊነት የሚፈቅደውም ዴሞክራሲ የሰፈነ በመሆኑ በአምባገነንነት ወይም አምልኮን ባይነት ብቅ ያሉትንም ግብዞች ለማረም ሞክሮ አልሰማ ሲሉ በተርታ አስወግዷቸዋል። ያባ አቋም የሚወስደው በመርህ መሰረት በመሆኑ ልዩነቱም አቋሞቹም ሁሉ ሊገመቱ የሚችሉት ከዚህ በመነሳት ነው። ዋሾች ሲሉ እንደሚደመጡት በኢሃፓ ወሳኝ ግለሰቦች አምባገነን እገሌዎች የሉም። ሊሆኑ የሞከሩ ተሸኝተው ውድቀትን ተከናንበዋል። ኢሃፓ እምነቱና ማንነቱ አንድ መሆን አለባቸው ብሎ ያምናል። በመርህ መሰረት መኖርና መርህና እምነትን ህይወትን ገላጭ ማድረግ በጣም ከባድ መሆኑ የሚታወቅ ነው። በዘልማድ ብዙዎች የሚቀናቸው በዝምድና ሆነ በጓደኝነት በጥቅም ሆነ በፍርሃት አድርባይ መሆን ነው። ጋሼ ይቀየማልና አቋማሊዝም እገሌ ትግል በቃኝ ካለ እኔ ማን ሆኜ ነው የምቀጥለው? አብሮ አደጌ ጋር እሰለፋለሁ። በአቋሜ ከጸናው ከወዳጆቼ እለያለሁ። እስከ መቼ ትግል እነ እገሌ ሲንደላቀቁ እያየሁ? ህዝብ የራሱ ጉዳይ፣ ሁሉም ለየራሱ ወዘተ በሚል ተገቢውን አቋም መያዝና ጸንቶ መቆየት የሚያቀታቸው ጥቂቶች አልነበሩም፣ አይደሉም። ድክመታቸውንም ለመሸፈን በኢሃፓ ላይ የሐሰት ክሶችን መደርደርና አሉባልታዎችንም ማሰራጨት ላይ ተሰማርተው አይተናል፣ አድምጠናል። ከድክመታቸው የተነሳም ጥረትና ቁርጥ ያለ ወገንተኛ አቋም የመያዙ ይሳናቸውና ሲወላውሉ ወይም ወግድ ማለት የሚገባቸውን ጠላት አድርባይና ባንዳ ሲያጥፉ ወይም ሲያስተናግዱ ሲቃጡ ይታያሉ። ኢሃፓም በዚህ ጎዳና ስለማይጓዝ አክራሪ ብለው በውሸት ሊያወግዙት ይሮጣሉ። ኢሃፓ ድርጅትና የድርጅት መሪዎችም የህዝብ አገልጋይ እንጂ ከህዝብ በላይ አይደሉም ብሎ ስለሚያምን ጣዖት ፈላጊዎች ጸረ ድርጅቶች ነው ብለው በሐሰት ይከሱታል። የድርጅት መሪዎች እንዳጼው ስልጣናቸው የማይጠየቅና የማይገሰስ ነው ይባልና ገና ሳይፈተኑ ማንዴላ ወይ ሌላ የሚል ቅጽል ይለጠፍባቸውና ቆርጥ ስለሚሰቀሉ ነገሮችን ሲያበላሹና የህዝብንና የአገርንም ጥቅም ሲጎዱ እንኳ መተቸት ከማይቻልበት ደረጃ ይደርሳሉ። ያባ ይህን መቼም የሚቀበል አይደለምና የህዝብ መሪ ነን ብለው ራሳቸውን የሰየሙትን ወይም ጫጫታ በሚቀናቸው ሳይታገሉ እድሜ ልክ የታገሉ ተብለው የሚሞገሱትን በጀግንነት ተግባር ከቶም ሳይታዩ ጀግና የሚባሉትንም በተመለከተ ጎበዝ አደብ እንግዛ እንጂ ነገር አይበላሽ እንጂ ብሎ ያባ ማሳሰቢያና እርምት ሲሰነዘርም በክብረ ነክ ያወግዙታል። ሐቁን በመናገር መወገዝ ይሏል። ይህ ነው። ከዚህ ባሻገር ግን ኢሃፓ ያለውን አረመኔ አገዛዝ መታገልን ቅድሚያ በመስጠቱ የስንቱን ገበና ለስንቱ ደብቆላቸው እንዳለ የሚታወቅ ነው ማለትም እንችላለን። ለማንኛውም በኢሃፓ ቀኛ አባላት ቅድሚያ የሚሰጠው ለአገርና ለህዝብ በመሆኑ በአጓጉል ይሉኝታ የመንደርና የጎጥ ልጅነት መሰረተ ቢስ መቻቻል ወይ መሰል አልባሌና መወገድ ያለባቸው የተፋካቱ አቋሞች የተነሳ ቃል ኪዳንና መርህን የሚያፈርስ መሞዳሞድ መቼም የሚታይ አይሆንም። ይህን አሌ ያሉትና ለጠላትም ፈካ ጎንበስ ሊሉ የቃጡትንም ከመሃሉ አውጥቶ ወደሚሄዱበት ሂዱ ብሎ በተደጋጋሚ ሸኝቷቸዋል። ያባ በሀገር የሚኮራ ነውና የጀግና ምሳሌ ፍለጋ በየባዕድ አገር መባገኑን በበጎ አላየውም። ወሬ ታሰረውን ማንዴላ አትበሉ። በእስር የሚሰቃዩ ምሳሌዎች ከፈለጋችሁም የእኛዎቹ የአገራችን ሞልተዋልና ምን ነው ባዕድ አገር ምሳሌ ፍለጋ መሄድ ተገደዳችሁ ይላል። የጀግና ምሳሌም ለአረመኔ አገዛዝ ያደሩ ሳይሆኑ ለሕዝብ ሲሉ ሕይወታቸውን የገበሩ መሆን አለባቸው ሲል ደግሞ ደጋግሞ አሳስቧል። ለጀግና ደግሞ አያሌ የጀግና ምሳሌ ያፈራች አገር ናት ኢትዮጵያ። አንገታቸውን ለሰይፍ ደረታቸውን ለጥይት አንገታቸውን ለገመድ የፈጡ አያሌ ጀግኖች ነበሩ አሉ። ትናንት ስንቱ በትግል ሲሰዋና ሲሰቃይ ያገዛዙ ሲሰግድ ሲያገለግል ወይም ሲዘፍን የነበረውን ሁሉ ጀግና ብሎ ጀግና የጠፋ ይመስል ቡራ ከረዩ ማሰማት አሳፋሪ ነው። ይህን በማለቱ ያፋ የሚወገዘው ለምን ይሆን? እውነትን በተናገረ ራሳችንን ታሪካችንን እናክብር ባለ በተማታት ደም አንቀልድ ባለ አስመሳዩን ካቀኛው አገር ወዳት አናደባልቅ ባለ አታላይ ለጊዜው ያመልጣል በኋላ ይሰምጣል የተባለውስ ለምን ይዘነጋል? ከዚህ በፊት እንደተባለው ያፋ በቅድሚያ ተጠያቂነቱ ለህዝብና በህዝብ ነው። ለወንጀለኞች ቀይ ሽብርተኞችና ወያኔዎች የሚሰጠው ምላሽ ወይም ተጠያቂነት የለም። ዛሬ የኢየሱስን ቤት ወራሽ ነኝ ብሎ እንባ የሚረጨው ታምራት ላይኔ በ1983 ዓመተ ምህረት የያፋ ወራሽ እኛ ኢህዴኖች ነን ብሎ ለፍፎ ነበር። ከወያኔ ጋር አብሮ የሀፓን ወቅቱ የገደለና የጨረሰ መስሎት ሊወስድ ቃጥቶት ነበር። ግን የሀፓ ያንም ቢሆን ማን ቢወልድ ማ ብሎ ምላሹን ሰጥቶታል። የሀፓ ባለቤት ዛሬም ቢሆን የኢትዮጵያ ሰፊው ጭቆን ህዝብ ነው። የሀፓ ባለቤቶች ዛሬም ቢሆን የሀፓ ሆነው የሚታገሉት አባሎቹ ናቸው። ከለታት አንድ ቀን ያፋ ነበርን ተረት ተረት ባዮችና ዛሬ የጠላት ሎሌዎች የሆኑት ያፋ አይደሉም። በመሆኑም በነበርን ደረጃ ሊደረደሩ የሚሞክሩት የውሸትና ክስ ሁሉ ዋጋ ቢስና መሰረተ ቢስ ነው። ለነገሩ ብዙዎቹ በድርጅቱ እንብዛም አልቆዩምና በውስጡ ተጨባጭ ትግል አተሳትፈው ይህ ነው የሚባል ተመክሮ አላገኙምና ገባወጣቸው ኢሃፓ ስለማያደርጋቸው ለውሸታቸውና ዝቅጠታቸው ሁሉ ኢሃፓ ተጠያቂ አይሆንም። የቆዩና ውሎ አድሮ ደግሞ ቃል ኪዳናቸውን ያፈረሱ ደግሞ ቆቡን የፈታ ጤፍ አይነት ናቸው። ወጥተዋልና የሉበትም። ስለ ኢሃፓ የመናገር ወይም ኢሃፓነን ብሎ የመናገርም መብታቸው አክትሟል ማለት ነው። ኢሃፓ ላይ የሐሰት ዘመቻ ከፍተው ይህንኑ ለማሳመን ኢሃፓ ነበርን የሚሉትን የነበርን መራሾች ሕዝብ ጆሮ ሊሰጣቸው አይገባም። ኢሃፓ ላይ የውሸት ዘመቻው የሚቀንስ ሳይሆን የሚባባስና የሚስፋፋ መሆኑን ከወዲሁ መተንበይ ይቻላል። የኢሃፓ ጸረ ወያኔ ትግል በደረጃ እያደገና እየተጠናከረ መምጣቱ እየታየ ያለ ነው። ያፋ ህዝብን ያደናግሩ የሚጥሩትንም ሳይታክት እያጋለጠ የህዝብን ትግል እየተካከለ ነውና አወናባጆቹም ይረባረቡበታል። ይህ ሁሉ የሐሰት ዘመቻ ግን የሚያሳየው ኢህአፓ ዛሬም ጸረ ኢትዮጵያ ኃይሎችና ጸረ ህዝቦችን ሁሉ አምሮ እየታገለና እያስጨነቃቸው መሆኑን ነው። የህዝብ ጠላቶችም ይዋሻሉ፣ ኢህአፓም ትግሉን አጠናክሮ ይቀጥላል። ውሸት የማይቀይረው ሐቁ ይህ ነው። ያ ትውልድ ይዘምር እንደነበረው በትግል የሚሞቱ አቸናፊ ናቸው፣ በትግል የሚኖሩ አቸናፊ ናቸው። ጭቆና ባለበት ሞገድ እያስነሳ የታጋይ ድምፁ ይጮሃል፣ ይጠራል፣ ይላል። አሁኑኑ እናምስ፣ አምሶ ይቀጥላል።
እውነትን ተናግሮ ከመሸበት ማለት